ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ አርብ መጋቢት 15 ቀን 2015 ዓመተ ምህረት ነው። እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
አርብ መጋቢት 15 ቀን 2007 ቀናት አለፋቸው።
እስከ መቼ?
በየሳምንቱ አርብ ከአድማጮች የደረሱንን ደብዳቤዎች የምናስተናግድ የምናስተናግድበት የደብዳቤዎች አምድ ፕሮግራማችንን አቅርበን ክፍል 1 ዝግጅታችን ይጠናቀቃል። በቅድሚያ ዜና።
ከ500 በላይ ቤቶች ባገዛዙ ኃይሎች እንዲፈርሱ መልእክት ተደረጓል ሰሚ አጣን ሲሉ ኗሮቹ አማራሩ። በኩራጅዳ ክፍለ ከተማ 44 ማዞሪያ አበባ ለማት አካባቢ የጀጎች ቤት እንዲፈርስ ተደረገ። በተጨማሪ ከ500 በላይ የሚሆኑ ያባወራዎች ቤት ከሰሞኑ ይፈርሳል። በኤርትሞጆ ይፋን ነው ሰፈር ነው በሚል እየፈረሰም ነው። አንድ ቤተክርስቲያንም እንዲፈርስ ተደርጓል ሲሉ የአካባቢው ኗሮች ተናግረዋል። በአዲስ አበባ ዙሪያ ኩራ ጅዳ ክፍለ ከተማ 44 ማዞሪያ አበባ ለማስ አካባቢ በተለይም ከአንድ ወር በፊት ጀምሮ የጀጎች ቤት እንዲፈርስ እየተደረገ መሰንበቱ ይታወቃል። አሁንም በባሰ መልኩ የደጎችን ቤት በኃይል ማፍረስ ተጠናክሮ ስለመቀጠሉ ኗሮች ተናግረዋል። ከሁለት ቀን በፊት ይፈርሳሉ በሚልም ተጨማሪ ከ500 በላይ የሚሆኑ የአባወራዎችን ቤቶች በቀይ ቀለም የቀቡ ስለመሆኑም የተናገሩት ኗሮቹ ነገም የኛ ቤት ይፈርሳል ልጆቻችን ሜዳ ላይ ይወድቃሉ እኛም ቤት አልባ እንሆናለን በሚል ከፍተኛ ስጋት ውስጥ መሆናቸውን ጠቁመውናል። በኦሮሞ የኦሬድ አገዛዝ በማንነት እየለየ የሚያፈርሰው በሱልልታም በሰበታ በቡራዩ በለገጣፉ ለገዳሊ በሰንዳፋ በኤርትሞጆ በጀሞ ተራራ መድኃኒዓለምና ፋኖኤል ቤተክርስቲያን አካባቢ በጭሬ መድኃኒዓለምና በሌሎችም አካባቢዎች አጠናክሮ ቀጥሏል። ከወራት በፊት ጀምሮ በየካ ክፍለ ከተማ ወረዳ 5 እና በለሚኩራ ክፍለ ከተማ ወረዳ 14 ከፍተኛ ቁጥር ያለው ቤት በአዲስ አበባ መስተዳድር በሚል የሚንቀሳቀሰው ኦዴድ እያፈረሰ ይገኛል። ታጣቂ ጣልቂ ወደ በጥሬ መድኃኒዓለም ዋርካ ሰፈር አካባቢ ከ2000 በላይ ቤቶች በኃይል ከሰሞኑ ስለመፍረሳቸው ኗሮች ተናግረዋል። አሁንም ተጠናክሮ እንደሚቀጥል በዛቻና በመስፈራሪያ ተረኞቹ እየተናገሩ ነው በሚል ስጋት ውስጥ ናቸው። በተመሳሳይ መጋቢት 14 ቀን 2015 ከነጋት ጀምሮ ከፍተኛ ቁጥር ባለው የኦሮሞ የጸጥታ አካላት በሚል የተቆቋመው ኦዴድ የተከበበው የኤርትሞጆና ዙረው የፋኖ መንደር ነው በሚል እንዲፈርስ ተደርጓል። በተለይም መንደር 3 ከሚባለው አካባቢ የቅዱስ ጊዮርጊስ ቤተክርስቲያን በጧቱ ቆርቆሮው እንዲነሳና ተጭኖ እንዲወሰድ ተደርጓል። ዜጎች ሜዳ ላይ ተበትነዋል። ቤት ለመከራየት ስንጠይቅም ቤት የፈረሰበት አታከራዩን በመባሉና በማንነታቸው ምክንያት እየተጠየቀ በመሆኑ ተቸግረናል ድረሱልን ሲሉ ኗሮቹ ህዝብን ተማጽነዋል። በአዲን የሚያቀርበውን ማዘናጃ ማቆም አለበት ተባለ። በአዲን ከወለጋና ከሌሎች አካባቢዎች ተፈናቅለው አማራ አካባቢ በችግር ላይ የሚገኙ በተመለከተ ወደ ቦታችን መለሳሉ የሚል ማዘናጃ መተው አለበት ተብሏል። ኦዴድ እንደ አዲስ ንጹሃን ያሳደደ መሆኑ እየታወቀ ካሁን ቀደም የተፈናቀሉትን ሊመልስ እንደማይችል ማሰብ ግድ ይላል። እነዚህ አማራዎች ወደ ነበሩበት በአስቸኳይ ካልተመለሱና የጸጥታ ችግር አለ ከተባለ ሌላ አማራጭም ቢሆን መፈለግ ግድ የሚል ቢሆንም የኦሬድ አካባቢ አፈናቅሎ የሰደዳቸው ወደ መጥበት ለመመለስ ከመሰብ ታግዶ አሁን የሚፈናቀሉትን ለመታደግ ከኦሬድ ጋር መነጋገር የተሻለ ሆኖ ይያለ አሁንም የማስተላያ ቃላትን መደርደር መፍትሄ አይደለም ተብሏል። ከሶማሌ የተፈናቀሉ ኦሮሞዎች አዲስ አበባ ላይ ከሰፈሩ ከኦሮሞ የተፈናቀሉ አማራዎች አዲስ አበባና አካባቢው የማይሰፍሩበት አሳማኝ ምክንያት ምን እንደሆነ ትራ የተጋባው ኗሪ ዛሬም ይዘረኛ ቡድን ዘርና ማንነትን ትኩረት አድርጎ የሚያፈናቅልና የሚገልል የሚጠፈጭፋቸውን መታደግ እንደሚገባ ተጠቁሟል። ደብረ ብርሃን የሰፈሩ ተፈናቃዮች የከፋ ችግር ላይ መሆናቸው ተነገረ። ከወለጋና ሸዋ አካባቢዎች ተፈናቅለው ደብረ ብርሃን መጠለላቸው የተነገረ የተፈናቃዮች የጣለ ባለው የበልግ ዝናብ ምክንያት ችግራቸው ተባብሶ ቀጥሏል። ተፈናቃዮቹ በቂ ምግብና ልብስ እንዲሁም መጠለያ አላገኙም። ተፈናቃዮቹን ለማስተናገድ የሚያስችል ደረጃውን የጠበቀ መጠለያ ከተማው ውስጥ እንደሌለ የደብረ ብርሃን ከተማ አስተዳደር አስታውቋል። 30,000 የሚሆኑ ተፈናቃዮች በሁለት ካምፖችና በአራት አነስተኛ ማረፊያዎች ላይ ያስተናገደ መሆኑን የተናገረው የተፈናቃዮችን ችግር ደጋግሞ ቢያሳውቅም ትኩረት እንዳልተሰጠው ቅሬታውን አባብሶ ቀጥሏል። የዜጎች ረሃብና በውሸት ዓለም የሚዋጅቀው የስንዴ ነጋዴ አገዛዝ ዛሬም በርካቶችን በረሃብና በቸነፈር እንዲቀጡ አድርጓል። ህዝብ የሚላስ የሚቀመሳቶ በረሃብ በሚማቅቀበት በቦረና እንደታየው በብዙ ሺህ ከብቶች ባለቁበት አሰቃቂ የረሃብ ዜና ማግስት አገዛዙ 127,000 ሜትሪክ ቶን ስንዴ ለዓለም ባንክ 35,000 ሜትሪክ ቶን ስንዴ ደግሞ ለዓለም ምግብ ድርጅት በዶላር ሽጬ የውጭ ምንዛሪ አግኝቻለሁ የሚል ፕሮፖጋንዳ እያስነገረ ነው። ከሁሉ የሚያስደምመው ነገር የተሸጠውም ስንዴ እዚሁ በረሃብ ለተጎዱትና ለተፈናቀሉ ዜጎች ተሰጥቷል መባሉ ነው። በዚህም አገዛዙ በአንድ ድንጋይ ሁለት ወፍ አርግፍ ያለው ብሎ በቃል አቀባዩ በኩል በይፋ የደስታ መግለጫ መስጠቱ እጅግ የሚገርምና እንደ ሀገርም አንገት የሚያስደፋ ጉዳይ ሆኖ አልፏል። ይህ አይነት መግለጫ በካድሮች በይፋ የሚሰጥባት ብቸኛ ሀገር ብትኖር የኛዋ መከረኛ መከራሽ አይጥፋ የተባለች ኢትዮጵያ ናት። ባጭሩ በቂና ለውጭ ገበያ የሚውል ስንዴ አምርቻለሁ ከኔ በዶላር ገዝታችሁ በኔ አስተዳደር ብልሽነት ለተራበው ለተፈናቀለው ዜጋ ድረሱለት ብሎ የዓለም ባንክና የዓለም ምግብ ድርጅትን መጋበዝ ትጋ አስፈቃጭ ነው። በሌላ አገላለጽ ዜጎቻችንን እናስረባለን ከዛም ካለም አቀፉ ማህበረሰብ እርዳታን ጠይቃለን። የእርዳታ ሀሉን እኛው አቅራቢ ሆነን በመቅረብ ለዓለም በጎ አድራጊዎች በዶላር እንሸጣለን። እነሱም ከኛ የገዙትን ስንዴ ለአስራብናቸው ዜጎቻችን በእርዳታ ያቀርቡናል። እኛም በአንድ ድንጋይ ሁለት ወፍ እናረግፋለን። አንዲቷ ድንጋይ በረሃቡ ትመልሳለች። አንዷ ያረገፍናት ወፍ ያስራብናቸውን ዜጎች ያገራቸውን የራሳቸውን ስንዴ ሞት አፋፍ ላይ ሲደርሱ በእርዳታ ስም ካለም አቀፉ በጎ አድራጊዎች እጅ እንዲያገኙ ማድረጋችን ነው ሲል ኢትዮጵያውያንን አንገት አስደፍቷል። ሁለተኛው ያረገፍናት ወፍ ይላል ደግሞ አገዛዙ ዜጎች አስርቦ ስንዴውን ለውጭ ረጂዎች በዶላር በመሸጥ የቃረማት የውጭ ምንዛሬ መሆኗ ነው። ስለዚህ አገዛዙ የዶላር ምንዛሬ ለማግኘት ግዴታ ኢትዮጵያውያን በረሃብ መቆላት አለባቸው። በእውነት እንደ ሀገር እንዲህ የሚያስጨማቅቅ አሳፋሪ ጊዜና ሁኔታ ገጥሞን አያውቅም ሲሉም ልሂቃን ተደምጠዋል። ደግሞ በየትኛው የዓለም አቀፍ ሊከሰት የሚችል ከተፈጥሮ መዛባት ጋር የሚያያዝ ክስተት ነው። ነገር ግን በተፈጥሮ መዛባት የሚከሰት ድርቅ አፋጣኝ እርምጃ ካልተወሰደበት ከፍተኛ ረሃብና ጠኔን ሊያስከትልና ለሰዎች እንስሳት ህይወት መጥፋትና በረሃብ ተሰቃይቶ ለመሞት ምክንያት ሊሆን እንደሚችል ያሳለፍናቸው የረሃብ ክስተቶች እንኳን ለኛ ዓለም የሚጠቅሳቸው ምሳሌዎች ሆነዋል። ይህ እየታወቀና በተለይም ብልሹ ያገዛዙ አስተዳደር ሙስና በተንሰራፋበት የኢኮኖሚ ኢፍትሃዊ ስር በተደደበት ማህበራዊ ፍትህ በጠፋበት እንደዛሬው ኢትዮጵያ ባለ ሀገር ውስጥ ደግሞ ይህ ችግር የሚሊዮኖች ህይወት አደጋ ላይ የሚጥልበት እድል ሰፊ መሆኑን ምንም ምርምር የሚጠይቅ አይደለም። አገዛዙ በድሎት የሚኖርባትና ጥቂት ባለሀብቶች የሀገሪቱን ሀብት ተቃራምተው በሚዘግኑባት ሀገር የዜጎች በረሃብ መሞት በሰው ሰብዕና ላይ ከተነጣጠረ ወንጀል የማይተናነስ ሰዎችን በጅምላ በጥይት ከመፍጀት የከፋም ወንጀል እንደሆነ ይታወቃል። በግፍና በሰቆቃ ደረጃ በረሃብ ማቆምና ተሰቃይቶ መሞት በጥይት ከመሞትም እጅግ የከፋ ነው። ይህ አልበቃ ብሎ በዚህ ሳምንት ካገዛዙ አካላት ከቦረና ረሃብ ጋር በተያያዘ የተሰጡ መግለጫዎች እንደ ሀገር ያለንበት ሁኔታ ምን ያህል የከፋ እንደሆነና ሀገሪቱ የገባችበትንም አጣብቂኝ ቁልጭ አድርጎ ያሳያል። ከቦረና ውጭ ባሉ በሶማሌና በተለያዩ አካባቢዎች ራብ በማብራሪያ ድረገጾች ይፋ ከሆነበት ጊዜ አንስቶ በጎልብ ያላቸው ቀንሰዎች ከቀይ መስቀል ጋር በመተባበር ለህዝብ እርዳታ ጥሪ በማድረግ ቦረና ላይ በረሃብ እየተጎዱ ላሉ ዜጎች እርዳታ ቢጠይቁም እንኳን ከተወሰኑ የኦዴድ ካድሬዎች ውጭ ምንም ጠብ የሚል ነገር እንዳላገኙ እነዚህ በረሃብ የተጠቁ የአካባቢው ነዋሪዎች ተናግረዋል። በተቃራኒው አገዛዙ በረሃብ በተጠቁ አካላት ስም እየለመነ ለራሱ የአቅም ማሳደጊያና ካድሬዎቹንም በገንዘብ በድሎት የሚያኖርበት አቋም ላይ እንዳለ ተገልጿል። ይህን ሰባዊ ስራ ላከናወኑ ሰዎች ተቋማት ቡድኖችም ማስተካከያ እየተሰጠ ከኛ ውጭ ለሐሳር በእኛ አማካኝነት ካልሆነ በስተቀር ማንም እርዳታ መስጠት አይችልም የሚል ዛቻና ማስፈራሪያ ካገዛዙ እየወረደባቸው ይገኛል። የዕለቱ ዜና በዚያ ነው።
ደብዳቤዎች አምድ ይህ ፕሮግራም ከእናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው።
ሰላም ፍኖቶች። ኮሎኔል ወያኔ ልካስ ገባ የወገን ጦር ጁንታውን ደመሰሰ ወያኔ አሸባሪ ነው ወዘተ እየተባለ ጆሮአችን እስኪደነቁር ካታከቱን በኋላ በመጨረሻ እንደገና ወያኔና የቄሮና የሸኔ መሪው ኮሎኔሉ አንድ ሆነዋል። በፊትም ኮሎኔሉ አምባገነንነቱን ለማጠናከር ትንሽ ይቀናቀኑኛል ብሎ የፈራቸውን ወያኔዎች ለማስወገድ ፈለገ እንጂ የግብር አባቶቹን ያጠፋል ብሎ ያመነ ከፍርፋሪ ለቃሚዎች እና ተስፈኞች በስተቀር ማንም አልነበረም። ጉድ ሳይሰማ ፋሲካ አይደርስም የተባለ ይመስል ዋናውን ጸረ አማራ ጸረ ኢትዮጵያ ጠባብ ባለጌ ጌታቸው ረዳን ኮሎኔሉ የትግራይ አስተዳዳሪ ብሎ ሾሞታል። ጌታቸው ረዳ ባልተገረዘ አንደበቱ በተለይ አማራው ላይ ያወርደው የነበረ ተራ ስድብ ባስታወስኩት ቁጥር ይዘገንነኛል። ለነገሩ ኮሎኔሉንም እስኪበቃው ነግሮታል። የነሱ ግን አህያ ለአህያ ቢራገጥ ነው። ጌታቸው ረዳን አስተዳዳሪ ብሎ መሾም ኮሎኔሉ ለትግራይ ህዝብ ያለውን ንቀት ያሳያል። በቅራኔ አፈረጃጀትም ዋና ጠላታችን ወያኔ ነው ብለው ኮሎኔሉን ደግፈው የነበሩም ትምህርት ያገኙ ይመስለኛል። ፍኖተ በወቅቱ የወያኔና የዘረኛውን ኮሎኔል አንድነትና ልዩነት ዘርዝሮ ስላስረዳን ምስጋናይ ይድረሳችሁ በርቱልኝ እላለሁ። አበራ ከሳን ሆዜ ካሊፎርኒያ። ለፍኖተ ዲሞክራሲ አዘጋጆችና አድማጮች ልባዊ ሰላምታዬ ይድረስ። ውድ ፍኖተዎችና የፕሮግራሙ ተከታታዮች እንደምታውቁት ኢትዮጵያ ከአርመኔ አገዛዝ ተላቃ የዜጎቿ ሰብአዊና ዲሞክራሲያዊ መብት የተከበረባት ሉዓላዊት አገር ተሆን ዘንድ አንድ ትውልድ እንዳለው ልቆላታል። ቀጣዩም ቃል ኪዳናቸውን ጠብቆ ትግሉን ግቡ ለማድረስ ብዙ መስዋዕትነትን ከፍሎ አዲስ ስራት ሊያበቅ አሮጌውን ሊሽር መሸጋገሪያ ላይ ሲደርስ ካላፊና ጠፊ ነገር መሰራታቸውን ይረሱ በአገርና በትውልድ ላይ ዘላቂ ጥፋትን በሚያደርሱ ያገር ውስጥ ከሃዲዎችና በባዕዳን ሲራ ድሉን ተነጠቀ። ይሄው ዛሬ አገራችን እንደ አንድ አገር ወይም እንደ አንድ ህዝብ ሳይሆን የጎሳ ታፔላ ለጥፈው መሄዳቸውን ክብር አድርገው በሚፍራሩ ባለሚንጫዎች መዳፍ ላይ የወደቀችበት ዜጎችን በፖለቲካ ፍልስፍናቸው ወይም አስተሳሰባቸው ሳይሆን በጎጥ ማንነታቸው የሚታወቁበት ኢትዮጵያዊነትም የሁሉም ዜጎቿ ብሔራዊ ማንነት መገለጫ መሆኑ ቀርቶ አስተዳደርም ሆነ የሀብት ክፍፍሉ በብሔር ማንነት ላይ የተመሰረተበት ያንድ ግለሰብ አስተሳሰቡ እንዴት ነው ሳይሆን ለተወላጅ ስፍራውን የለቀቀበት በቴሌቪዥን መስኮት ብቅ ብሎ ኢትዮጵያዊነትን የሚሰብክ በተግባር ግን የቆመችበትን ምሰሶ እንደምስጥ የሚበላ ባንበሳው ቦታ ፒኮክን በህብረ ብሔራዊ እሴቶች ቦታ አንኖሌል አዲስ አበባን በፊንፊኔ ወልቃይትን በምዕራብ ትግራይ የወያኔውን ህጋራዊት አጥፎና ደግፎ ህግ ስለማክበር ለዓላዊነቷን ሸጦ ኢትዮጵያን ታላቅ ስለማድረግ የሚሰብከ ባይናውጣነቱ ወደር የለሽ የትላንት የወያኔ ሰላይ ዘወትር መቀለጃው አድርጎናል። በኢትዮጵያ ላይ መርገም ሆነው በተከሰቱ ሁለት አባትና ልጅ ሊባሉ በሚችሉ ጠባብ ዘረኛ አገዛዞች ለዓላዊነቷ ከተሸጠ የሰነበተ ቢሆንም ባዕዳን እንዲህ በግላጭና ምን ታመጣላችሁ በሚል መልክ የቀጭን ትእዛዝ ፈረሳቸው አማካኝነት የማይታሰበው ሲሆን በመጽርት ለመታዘብ ተገደናል። እነሆ ከ32 ዓመት በኋላ በለንደን የተካሄደው የአስከፊር ምጃ ዛሬም ተደገመ፣ ታሪክም ራሱን ደገመ። ከናዚ ወንጀለኞች የማይተናነሰው ወያኔም ዳግም ተሾመ። በጀነራል አበባውና ጀነራል ጌታቸው ጉዲና መሪነት ያማራውን ራሱን የመከላከል አቅም ለመስበር ራሳቸውን አደጋውን አድርሰው ያማራው ኃይል አደረገው በሚል ሲራ ፋኖ ላይ ጦር ሊያዘምቱ ማቀዳቸውንና በአማራው ተቋማት ላይም እንደ ሆስፒታሎችና ፋብሪካዎችም ላይ መሳሪያ ደበቁ በሚል ሰበብ ለመምታት መታቀዱም ምስጢር አይደለም። ሁለቱ ጸረ ኢትዮጵያ ክንፎች ወያኔና ኦሮሞማው በጋራ ሆነው በአማራው በአፋሩ በደቡብ ህዝብና ኢትዮጵያዊነት ላይ እንዲዘምቱ የዘር ፍጅቱን እንዲያሳልጡና ኢትዮጵያን እንዲያፈርሱ ጥምረት ፈጥረዋል። ከሁለት ዓመታት በፊት ያገዛዙ ቁንጮ በአማራው ላይ የሚደርሰውን ፍጅት ጥቂቶች አላማቸውን ለማራመድ የሚያስጨውት እንጂ ግጭቱ እንደሚባለው ይከፋ አይደለም ብሎ እንደነበር እኮ የምንረሳው አይደለም። የአሜሪካው የውጭ ጉዳይ ኃላፊ አንቶኒ ብሊንከን ወደ ኢትዮጵያ መሄድ ይህን ተከትሎ የዓለም ባንክ ምክትል ፕሬዝዳንት ለጉብኝት በሚል ወደ ኢትዮጵያ መምጣቷ በንጹሃን ደም የተጨማለቀው በጦር ወንጀል ለፍርድ መቅረብ የሚገባው ጌታቸው ረዳ ለሹመት መብቃቱ መከላከያ ሰራዊት ትግራይን ለቆ እንዲወጣ መደረጉ አሸባሪው ወያኔ ከሽብርተኛ ዝርዝር መውጣቱ በአማራውና አፋሩ ላይ የተካሄደውን የዘር ወንጀል ያላካተተ የጦር ወንጀል ክስ ከአሜሪካ በኩል መሰማቱና የመሳሰሉት ተነጣጥለው የሚታዩ ሳይሆን የተያያዙ ጉዳዮች ለመሆናቸው በኔ በኩል ብዙም የሚያከራክር አይደለም ብያምናለሁ። ይህ ሁሉ ይሆነ ያለው ወያኔ ለአራተኛ ዙር ወረራ እየተዘጋጀ ባለበት በጦርነት የተፈናቀሉ ወደ መኖሪያ ቤታቸው ባልተመለሱበት በከፍተኛ ሁኔታ የተጎዱ ያማራና ያፋር አካባቢዎች ከጦርነት ጉዳት ባላገገሙበት የፋኖ የሚሊሻውና የጥምር ጦሩ አባላት ደም ባልደረቀበት የሰሜን እዝና የማካድራ ጫፍጫፊዎች ባልተጠየቁበት መሆኑ 12 ሚሊዮን ዜጎች በዘረኛው አገዛዝ የዘር ማጽዳት እርምጃና በጦርነት ሳቢያ ተፈናቅለው ለከፍተኛ የረሃብ አደጋ የተጋለጡበት ብልሹ የብልግና ጥርቅም ለተፈናቃይ የተዘጋጀውን ምግብና የተለያየ እርዳታ ለግል ጠቀሜታ እያዋለው መሆኑ ብዙ ሺህ አማራ ወጣት ሴቶችን እየሰበሰበ በሐሰተኛ መረጃ በማታለል ለዘመናዊ ባርነት ወደ ሳውዲ አረቢያ ለመላክ እየተንቀሳቀሰ እንዳለ ጉዳዩ ወጣቶቹን እንደ ሸቀጥ በመጫን ከማስረፉም በላይ የአማራውን ቁጥር ለመቀነስ ማለትም ዘርፈ ብዙ ከሆነ የዘር ማጥፋቱን ከስቃሴው ጋር የተቆራኘ መሆኑንም የሚያሳይ ነው። የደረሰባቸው በሶሻል ሚዲያ እንዳጋለጡት ወደ አገራቸው በህይወት ለመመለስ ከበቁት ብዙዎች የመውለድ እድላቸው የጠበበ መሆኑንም ለጉዳዩ ቅርበት ያላቸው ይናገራሉ። በአገርና ህዝብ ላይ ሳያባራ የቀጠለ የዘር ፍጅት እንዳለ ዜጎቿ ብቻ ሳንሆን ዓለምም እንዲያውቀው ልንጠር ይገባል። ክህደት ሁሉ ናውቃነት ከጥፈትና ተራውሸት ሸክሙ በዝቶበት እየጎበጠ ያለው አብይ አገርን ለብተና ህዝብን ለመከራ አዳርጎ ሚሊዮኖችን ያለመጠጊያ አስቀርቶ ኢኮኖሚውን እንዳይነሳ አድክቆ ዜጎችን ለከፍተኛ አደጋ አጋልጧል። የተለመደ ቅዠቱንም በጥራዝ አሳትሞ በማናለብኝነት ትውልድን ከፋፍሎ ስድብ ቀረሽ ስም በመለጠፍ ባዶነቱንና ልቅ ያጣ ግብዝነቱ እንዳልታወቀበት ወቁልኝ በሚል ይመስላል ከሰሞኑ የመደመር ትውልድ በሚል ርዕስ ደረስኩ ባለው መጽሐፍ ድፍረትና ዕውቀት የተምታታበት መጽሐፍ እንበለው አሳትሟል። የመጽሐፉ ደንበኞችም ያው የራሱ አጫፋሪ የሆኑት ወያኔ ልማታዊ ሀብታም በሚል የሰየማቸው ያባታ ሀገር ሲዘረፍ አብረ ዝረፍ ያሉ ህሊና ቢሶች ናቸው። የነደበበ ሸቱ ቢጤዎችን ተማር ያለው በሰባት አተማር ያለው በሰባይ ሆነባቸውንም ያካትታል። ያብይ ቅሸት እጅግ እየጎለበ መምጣቱ የተነሳ ንክ ወደሚያስተኝ ደረጃ መድረሱን ሌላው ማሳያ በመጽሐፉ ሽያጭ የሚገኘው የገንዘብ መጠን ከመብዛቱ የተነሳ በመላ ኢትዮጵያ የማይገነባው ድልድይ የማያቆመው ህንጻ የለም። 120 ሚሊዮኑን የኢትዮጵያ ህዝብ በሳቅ ሊገል ያሰበ ይመስላል። ከላይ ያልኩትን ካልኩ በኋላ አገርን ሊያፈርሱ ከተነሱ ኃይሎች መንደር ወጣ ብለን ከዚህ ታሪካዊ ረግረግ እንዴት እንውጣ? አገራችን ኢትዮጵያንስ የምናደንበት መንገድ የትኛው ነው ወደሚለው የክፍለ ዘመኑ ጥያቄ ላይ ማተኮር ይኖርብናል ብያምናለሁ። ያለ ድርጅት ትግል ያለ ትግል ህዝባዊ ድል የማይታሰብ ነው። በመሆኑም የጊዜው ዋነኛ ጥያቄ መደራጀት ድርጅት ነው። ድርጅት ስንል ደግሞ አንድ ሰው የሚከፍትና የሚዘጋውን ሱቅ በደረት አይደለም። ድርጅት ስንል በጠንካራ አገራዊ መርሆና ዲሲፕሊን የሚመራ የብዙሃን አባላቱ ድምጽ ገዢ የሆነበት የጋራ አመራር ያለው ዴሞክራሲያዊና ህብረ ብሔራዊ የአንድነት ኃይልን ማለታችን ነው። በሌላ አነጋገር እንደ ኢሃፓ አይነቱን ማለታችን ነው። በትግል ብዙ የተፈተነ አገርን ለቡድናዊ የፖለቲካ ጥቅምም ሆነ የስልጣን ፍላጎት አሳልፎ የሚሰጥ ወይም በኢትዮጵያ ሉዓላዊነት ላይ የሚደራደር ባለመሆኑ ጠላት ልክ እንደ አገራችን ተረባርቦበታል። ዛሬም በዚህ ድርጅት ላይ ዘመቻው እንደቀጠለ ነው። አብይም ተልእኮ ነበረውና ገና ቤተ መንግስቱን በር ሳይረግጥ ነበር በሸና ቸ ተጋደሉ በሚል ሲዘባርቅ ራሱን ያስገመተው። የኢትዮጵያ ጠላቶች ይህን የቁርጥ ቀን ኃይል ከህዝብ ለመነጠል ሰፊ ስራዎችን ሰርተዋል። ሆኖም ኢያፓን ከህዝብ ወገንተኝነት ሊያርቁት ግን አልተቻላቸውም። በመሆኑም ስለመደራጀት እየተደራጁም ስለመታገል ካነሳን ዘንዳ ኢያፓ በአገራችን የመጀመሪያው ዘመናዊ የፖለቲካ ፓርቲ ነውና ከአምሳ ዓመታት የትግል ተመክሮ ብዙ የምንማረው ነገር አለ። ኢያፓን መሰል እውነትና ህዝባዊ ኃይሎች የንስል የብልጽግና ጫማ ስር ወድቀው ወደ አገር በመግባት በኢሃፓ ስም እያምታቱ ያሉ ተለጣፊ አንጃዎችን አይደለም እያነሳው ያለሁት። ነጻነታቸው ተከብሮ በይፋ በአገራቸው የመንቀሳቀስ መብት የተነፈጋቸው በመሆኑ በህቡ ለመታገል በመገደዳቸው ምክንያት ጠላትን ያያሉ እንጂ አያያቸውም። በህቡ የመታገልን ስልት ከነሱ በላይ ልምዱም ሆነ ክህሎቱ ያለው ሌላ ፓርቲ ባለመኖሩ ከተመክሯቸው ብዙ ልንማር እንችላለን። በህቡ ከመደራጀት ውጭ በኢትዮጵያ ሌላ አማራጭ የለም። ሌላው ቀርቶ በለበስነው ቀለም የምንጋዝበት የኢትዮጵያዊነት ምልክት የታየበት ሁሉ ዘብጥያ በሚወርድባት ኢትዮጵያ አገሩን በመውደዱ ዜጋ በሚጋዝበት አገር ሌላ አማራጭ አይኖርም። በከተማ በህቡ በሚስጥር ተደራጅቶ መታገል ወይም መሳሪያን ስቶ ፋኖን መቀላቀል ብቻ ነው አማራጩ። ሁለቱም ቢሆኑ በህቡ መደራጀትን ግድ ይላሉ። በመሆኑም ኢሃፓን ተቀላቅሎ መታገል አሊያም መሰል አስተማማኝ የአንድነት ኃይልን በሚስጥር ማደራጀት በአንጻሩ ሰፊውን የአንድነት ኃይል ማስተባበር በዚህም ለትግሉም ሆነ ለሽግግሩ ቅድመ ሁኔታ ያመቻቻል። ይህን ካላደረግን ህዝብ በአገሩ የፖለቲካ ሂደት ሊኖረው የሚገባውን ሚና እንደተገፈፈ እንዲቀጥል በዝምታ ተባባሪዎች እንሆናለን። መብትና ነጻነትም እንዲሁ ተአምራዊ ኃይል ከሰማይ ወርዶ ሊያስከብርልን አይጠበቅም። አገሩን መብቱንና ደህንነቱን የማስጠበቅ ስልጣን ያለው ህዝብ ነው። አገዛዞች ስለ ህግ ጸጥታና ደህንነት ሲያወሩ የመላእክት ህዝብን ሰላምና ደህንነት ወይም ስለ የህግ አግባብነት ሳይሆን በአገዛዛቸው ላይ ከሚነሳባቸው ተቃውሞ ስለመከላከል፣ ህዝባዊ ተቃውሞን ስለማፈንና ስልጣናቸውን ስለማስቀጠል እንጂ ሌላ እንዳልሆነ ልብ ልንል ይገባናል። በሌላ በኩል አገርና ህዝብን ክደው ለትላንቱ ወያኔና ለዛሬው ብልጽግና ሲያሽቃብጡ ከርመው በድንገት የህዝብ ወገን ለመምሰል ብቅ ከሚሉ የፖለቲካ ጭልፊቶች እንጠቀቅ። የህዝብን ጩኸት አስተጋብተው ድምጹን ቀምተው በሚጮሁ የለውጥ ማጅራት መቺዎች ሳንሸወድ ካለፈው ትምህርት ወስደን ዘረኛውን አገዛዝ ለማስወገድ ተደራጅተን እንታገል። ሽግግር ታግለን የኃይል ሚዛኑ የበላይነት በመያዝ ካልሆነ በልመና ወይም በአገዛዙ በጎ ፈቃድ አይመጣም። ያለ ድርጅት ትግል ድልም ያለ ትግል አይገኝም። ሞት ለዘረኞች፣ ድል ለአርበኞች። ግርማ ገመቹ ነኝ ከናይሮቢ ኬንያ።
ሰላም ጤና ይስጥልን። የፍኖተ ዲሞክራሲ የደብዳቤዎች አምድ ዝግጅት ክፍልና የተወዳጅ ሳምንታዊ ፕሮግራም አድማጮች እንደምሰምታችኋል። አለን መኖር ከሆነ ኢትዮጵያውያን በሰቆቃ በመከራ በጭቆና በርስ በርስ ጦርነትና በብጥብጥ በረሃብና በቸነፈር ኑሮ ብለን ከያዝነው እየቀጠልን ነው። ጥሩ ሀገር አለን። የተባረከ አባት ለሀገር የሚቆረቆር እነተኛ መስክር የሚሆን ሰው አጣን እንጂ ኮሎኔሉ ከሀገርና ከህዝብ ጋር እንደ ተጋብቶ ኢትዮጵያን ለማፈራረስ ቆርጦ ከተነሳ 5 አመታትን አስቆጥሯል። በሚጽፈው የማህበራዊ ሚዲያ መልእክቶች ስር ተደራጅተው በሚያንቆለጳጵሱት ካድሮችና የነብለው እንጋጠው ማህበራ አባላት ጭብጨባ የኢትዮጵያ ህዝብ እየለካበት የውርድ ምርጉዞ እስከመቼ ይቀጥላል? ካፈርኳይ መልሰኝ በደም ውስጥ የሚንተከተክ መላያ ባህሪው እንደሆነ ለሁሉም ግልጽ ነው። እውነት አጠገቡ እንደሌለ ከማንም በላይ ራሱ ያውቀዋል። ያኔ በቅጀት ውስጥ የሳላስ ሀገር በመናቡ የገነባት ምድር ትመጣ ዘንድ ሁሌም እንደሚናፍቅ ከሆነቶ መረዳት ይቻላል። ራሱንና ተከታዮቹን እዚያም የመናብ ዓለም ውስጥ ይዞ እየነጎደ ነው። ሰውየው ከኢትዮጵያ ህዝብ ጋር አብሮ የኖረ አይደለም። ዳመና ውስጥ ጎጆውን ቀልሶ ኑሮ ከጀመረ አመታት ተቆጥረዋል። ከሁነት ጋር ከተላተመም ሰነባብቷል። መሬት ካለው ሀቅ ጋር ሆድና ጀርባ ከሆነ አያሌ ንጋትና አያሌ ምሽቶች አልፈዋል። ከፊት ያለው ገደል ለጥ ያለ ሜዳ ሆኖ የሚታየው ለምን እንደሆነ ለሁሉም ኢትዮጵያውያን እንግዳ ነገር ነው። የሚሾፍረው ባቡር ሀዲዱን ስቶ ወደ ጥልቁ ባህር ህዝብን እያንደረደረ መሆኑን እያወቀ ነዳጁን ለምን እንደሚጨምረው ግራኝ ያጋባ ሆኗል። የሀገር ውስጥ በረራ ተጨናንቋል የሚል መረጃ ሰማሁና ለማጣራት ሞከርኩ። በየብስ የሚደረግ የመንገድ ላይ ጉዞ ከነፍስ ጋር ተወራርዶ ካልሆነ በቀር የማይታሰብ ሆኗል። ከአዲስ አበባ ወደ አዋሽ መስመር መጓዝ ከሞት ጋር ቁማር የመጫወት ያህል ከባድ ነው። በሀገሪቱ የነበረው የመንቀሳቀስ ነጻነት አሁን በህልም እንጂ በእውን የሚገኝ አልሆነም። አዲስ አበባ ልጆች ወልደው የተሰብ መስረተው እናትና አባት ምግብ ሳይበሉ እንደሚያድሩ ያለቸዋን ለልጆቻቸው አቅምሰው እነሱ ጦማቸውን ባዶ ሆዳቸውን ወደ መኝታቸው እንደሚሄዱ ስንቶቻችን እናውቃለን። ጥልቅ ድህነት ሰማይ ምድሩን ወርሶታል። ኑሮ የሰማይ እንቅብ ሆኖ ህዝቡ ላይ ተደፍቶበታል። ረሃብ ጥሙን ልቻል ብሎ የተቀመጠን ደግሞ ባለጊዜ ሰረኛ በቆመጥ እየነተረ በሰደፍ እየቀጠቀጠ እንዳሻው የሚፈነጭባት ሀገር ኢትዮጵያውን አለች። የኢትዮጵያ ነገር እጅጉን ይጨንቃል። የምሰማው ሁሉ ጆሮ ጭው የሚያደርግ ነው። እንደዚህ ዘመን ከብዶ አያውቅም። ሰው መሄጃ አጥቷል። መላውሻ የለውም። በገንዘብ ሀገሩ ግዞተኛ እስረኛ መጤ እየተባለ እየተቀበዘበዘ ይኖራል። አገዛዙ ብልጽግና ገለመሌ ይልና ባልበላ አንጀት ህዝቡን ያሳምመዋል። የመደመር ትውልድ ይያለ በረሃብ የዛለ ሰውነቱን በሐሰተኛ ዲስኩር ይበልጥ ያዳክመዋል። ዘረኝነትን እየጋተ ዘረኝነትን እንዋጋ የሚል ቅንነት የጎደለው እጅግ ነውረኛ መልእክት በጆሮ ይንቆረቆራል። አንጀቴ ደረቀ፣ ሆዴ ተላወሰ፣ እርቦኛል ለሚለው የመላ ህዝብ ጥያቄ መዝናኛ ሎጅ ቢሊዮን ዶላሮችን አውጥቶ ገንብቷል። ጠኔ ይዞት ዳቦ ለለመነ ህዝብ ኬክ ለምን አትሰጡም እንዳለችው የአውሮፓዊቷ ንግስት እሱም ሀገር በቁሟ ተረባ የህንዱን ታጅ መሃል ህንጻ የመሰለ ግዙፍ ሎጅ በስቃ ሐይቅ ላይ በመገንባቱ ስራ ተጠምዷል። የሐላላ ሎጅን በማዋስ በመሰብ ተግባር ላይ እንቅልፋቸውን አጥተዋል። እውነት ግፍም ልክ አለው። የአሁኑ የኢትዮጵያ ግፍ ግን እጅጉን ከአይምሮ በላይ ነው። ህዝብን በዚህ ደረጃ መናቅ ውጤት አያመርም። የቀረበም ሆነ የሩቅ ታሪኮች የሚነግሩን ይህን እውነት ነው። በሰፈሩትቁና መሰፈር የማይቀር ምድራዊ ሀቅ መሆኑን ኢትዮጵያን የራብ የጭቆናና የሞት ምንጭ የሆነውን አገዛዝ በአደረጃጀት በዳበረ የትግል አሰላለፍ ላይ በመገኘት ለአንዴና ለመጨረሻ ጊዜ ማስወገድ ይገባል ሲል ዮሐንስ ኃይሉ ከደብረ ዘይት መልእክቱን አድርሶናል።
ሰላም ፍኖቶች ሶፍ መጻፍ ላይ እጅግም ነኝ ግን አንድ ሐሳብ አለኝና ለፍኖተ አድማጮች ለማካፈል ወሰንኩና ይቺን ላኩላችሁ። ገዢዎቻችን ሾርት ሜሞሪ ብለው እኛን የሰደቡን መስሏቸው የራሳቸውን ቀፎነት የሚያሳይ ነው ባይነኝ። ከጥንት ጀምሮ እንደሚታወቀው ባዶ በርሜል ጩኸቱ ጆሮ ያደነቁራል። በሌላ አንጻር ደግሞ የህዝብ ተቆርቋሪ መስለው ህዝብን የደረሰበትን ግፍ በመዘንጋት የሚያፍጠለጥሉ፣ በነፈሰበት የሚነፍሱ፣ በመሸበት የሚያድሩ፣ በመቀበት የሚጣሉ፣ በተደገሰበት የሚቀላውጡ አድርባዮች ህዝብን ሲተቹ፣ ወጣቱን ሲያፍጠለጥሉ የህዝባዊ ትግል እንቅፋት እየሆኑ ቀጥለዋል። የኢትዮጵያ ህዝብ በየዘመኑ የተዋለበትን ግፍ፣ የተፈጸመበትን ጭፍጨፋ፣ የደረሰበትን ምዝበራና ምንተፋ ለአፍታም አይረሳም አይዘነጋም። የኢትዮጵያ ህዝብ ጠላትና ወዳጁን ጠንቅቆ ያውቃል። የኢትዮጵያ ህዝብ በአጠቃላይ ዘረኞች ኢትዮጵያን ለመገነጣጠል የተረጣቃ እየተረተሩ እንደምዋይካ እንደማለዳ ጤዛ እየተበተነና እየረገፈ ነው። ኢትዮጵያ የገደሏትን አትረሳም። ኢትዮጵያ የውሸት ቋቶችን፣ የአንድነት ታሪኳን፣ የድል ታሪኮቿን እንዴት ትረሳለች? የገደለ ቢረሳ የተገደለ አይረሳም። የወጋ ቢረሳ የተወጋ አይረሳም። በግፍ ያፈናቀለ ቢረሳ የተፈናቀለ አይረሳም። ሴቶችን የደፈሩ ኦነግ ወያኔ ብልጽግና ቢረሱ የግፍ ሰለባዎች እስከ ዕለተ ሞታቸው አይረሱትም። ኢህአፓን በኢትዮጵያ ህዝብ ለማስጠላት ቡጭቅጫቂ ውሸቶች ተናፍሰዋል እየተናፈሱም ነው። ግን ኢህአፓን አልነቀነቁትም። በኢትዮጵያ የፖለቲካ ድርጅት ታሪክ በአድርባይነት ያልተለከፈ ድርጅት ቢፈለግ የሚገኘው ኢህአፓ ብቻ መሆኑን የሚጠራጠር እሱ የኢህአፓ ደመኛ ጠላት ነው። ኢህአፓ ለደርግ፣ ለወያኔ፣ ለአሁኖቹ ፈላጭ ቆራጮች ባለማደሩ ክብር ይገባዋል። ደብዳቤን በዚህ ልዝጋ። የኢትዮጵያ ህዝብ የወጉትን በበደኖ፣ በማይጸምሪ፣ በአረካ፣ በአርባ ጉጉ፣ በጋምቤላ፣ በአሰቦት፣ በሻሸመኔ፣ በሐረር፣ በመተሐራ፣ በአርሲ፣ በጉራ ፈርዳ፣ በቤኒሻንጉል፣ በአፋር፣ በወልቂጤ፣ በወለጋ ወዘተ በግፍ የፈሰሰው ደም አይረሳም። ደምቢዶሎ ላይ ታፍነው የጠፉት የተማሪዎች የሲቃ ድምጽ የማይሰማው ቢኖር አሸባሪ ግፈኛ ብቻ ነው። ግፍን ማስወገድ የሚቻለው በግፈኞች ላይ ዘመቻ ሲከፈት ብቻ ነው። ይህ በጨቋኞች ላይ የሚደረግ ትግል በድርጅት ሊደገፍ ይገባዋል። ብልጽግና ፋሽስት ነው ሲባል የአማራም፣ የወላይታም፣ የኦሮሞም፣ የጉራጌም ወዘተ ብልጽግናዎች ፋሽስት ናቸው ማለት እንደሆነ የሚዘነጋ አይሆንም። የምንታከለው ዘረኛ ስርዓትን ነውና እየተደራጀን ወገባችንን አጥብቀን ኢትዮጵያን ለመግደል የተሰለፉ ዘረኛ ቡድኖችን ለመደምሰስ እንደራጅ፣ እየተደራጀን እንታገል የሚል ድምጼን አሰሙልኝ። አስካለነኝ ከልደታ አዲስ አበባ።
ወደ ፍኖቶችና ዶክተር አር በፍኖተ ዲሞክራሲ ራዲዮ የሚተላለፈውን የደብዳቤዎች አምድ አድማጮች በሙሉ ውድ አድማጮች ሆይ፣ ዛሬም እንደወትሮ ለየት ያለ መልእክት ባይኖረኝም ያለኝን ሐሳብ በትንሹ ይህንን ይመስላል። ይህ መንግስት ሆነ ብሎ ከመንግስትነት ራሱን ዝቅ አድርጎ ከህዝብ ጋር መተባበር ሲገባው ሰምቶ እንዳሰማ ችላ እያለ እየመራ ያለውን ህዝብ በመናቅ ጓዙን ጠቅሎ ከጸረ ኢትዮጵያ ኃይሎች ጋር እየተሞዳሞደ ህዝቡን ግራስ ያጋባና ባሉንና ፍጹም ዜጎች ያልፈጸሙትን ወንጀል እየጫነና እያሳደደ ሲያስርና ብሎም ባሰለጠናቸው አረመኔዎች ሲያስገድል እያየንና እየሰማን በደልን እንደ ጸጋ ተቀብለን በዝምታ ለምን እንዋጣለን? ህዝቡ ይህን ዘረኛና ግፋቸው መንግስት በቃ ብሎ ማመጽ አለበት። ግፋቸውም አባብሶ መከተል እንጂ የማቆም አላማ እንደሌላቸው ተረዳን። አይቀር ለኔ እንደሚመስለኝ ከሆነ እሱ የሚመራውን ህዝብ ከወራሪ ጠላት በላይ ሲጠላና ሲያሰቃይ ዝም ብሎ አንገት ደፍቶ አሜን ብሎ ላለመታዘዝ እንብኝ አሻፈረኝ ለማለት ዝግጁ መሆን አለብን። ስራሱ መንግስት ነኝ ባዩ ያላከበረ ህግ ያከበረ ለሱ ጊዜ መስጠትና ድረሱልን ጥሪስ ምን አስፈልገ? መቼስ መንግስት ይደርስልን ጥሪና ጩኸቱ ህግና መንግስትን አክብሮ የሚኖር ህዝብ ተግባር ቢሆንም ታዲያ ይህ መንግስት በተረጋጋሚ በሚወስጣቸው እርምጃዎች ራሱ መንግስት ህገ መንግስቱ ዜጎችን ማጥቂያ አደረገው እንጂ ህጉ በቃላት ደረጃ እንጂ ህገ መንግስት ቢባልም በተግባር ግን ህዝቡ እየበደለ ለጸረ አንድነትና ጸረ ህዝብ የቆመ ህግ ለዚህ ሁሉ ምስክር ፍለጋም ብዙ መሄድ አያስፈልግም። የኮሎኔሉ ደራሲዎችም ለህዝብ ጩኸት የዝሆን ጆሮ የሚሰጡትም ለዚሁ ነው። እነሱ ግን እየጣሱ ህግ ማስከበር ያሉ የሚቀበጣጥሩትም ጭልጥ ያለ ውሸትና ማዝናጋት ነው። በተለይ ያብይ የሚመራውን ህዝብ የሚጠላና የሚያስገድል መንግስት መሆኑን ይያወቅን ከህገ መንግስት መሰረት ይያለን ራስን ማታለል ወጊት ብለን ለሱ የሚኖርን እምነት እርግፍ አድርገተን እንደ ሲራንካ ህዝብ ከመሸገበት ቤተ መንግስት ቆጥቶ ለፍርድ ማቅረብ እንጂ ይህ መንግስት ከእንግዲህ ወዲህ የተሻለ መፍትሄ ያመጣል ብሎ የሚጃጃ ዜጋ ካለ እንደ ዘገዘገን ጨርሰን እንደማለት ይሆናል እንጂ ብዙ ተስፋም አይኖርም። ይህ ስር ደግሞ ጉዳዩ ቀላል ሳይሆን ብዙ የህይወት ዋጋም ሊያስከፍል ይችላል። እንግዲህ ሞትን ፈርቶ ቁጭ ብሎ ማደር እንደማይቻል ሁሉ ለጻነት ውድና ብዙ ዋጋ የምትጠይቅ መሆኗን እስከተረዳን ድረስ ለጻነትም በነጻ ተኳኩላ ስለማትመጣ ቶሎ ሳይረፍድብን ይህን መርዘኛ አውሬ መሪ ባጭሩ መገላገያ መንገድ ሌላ ሳይሆን ህዝባዊ አመስ ብቻ ነው። እንግዲህ በዚህም ሆነ በዚህ በሁለገብ በሆነ የትግል ስርት ካልተሞከረ በስተቀር እስከመቼ ይሁን ይህ ዘረኛ መንግስት እያለን ፍዳችንን እያየን የምንኖረው? ውድ ወገኖች ሆይ ይወራ አዳማሪ አሁንም ካለፈው ስህተት መማር የተሳነው አይምሮ በሽተኛ አብይ አመራር አንድ ጊዜ ብቻ አይደለም ለወያኔ ወግኖ ከመቶ ጊዜ በላይ አማራ ህዝብ ላይ ግፍ ሰርቷል። ብዙ የአማራ ተወላጆች አስገድለዋል። ለወያኔዎች ወልቃይትና ራያ የናንተ ነው። ዛሬ ደግሞ ያ ፍርድ ገምድል ይሆነው ነጭ ወያኔ ደግሞ ሰሞኑን ብቅ ብሎ የጦር ወንጀለኛውን ጌታቸውን ለሹመት አብቅቶ አይዟችሁኛ አለንላችሁ ማንንም አይነካችሁም ወልቃይትና ራያም የትግራይ እንዲሆን ብለን ከአብይ ጋር ተነጋግረን ጨርሰናል። የአማራ ልዩ ኃይል ፋኖን በጄኖሳይድ እናስፈራራለን እንከሳለን ለወያኔዎቹ ቃል ገብቶላችሁ ሄዷል። እንግዲህ ሜዳውም ፍረሱም ያው ተብሏል። እንግዲህ ባሁን ጊዜ እንደ አሸን የፈላ አገር ጠል ባንዳ ሁሉ አገሩን ለቀኝ ገዢዎች አሳልፈው ስለሸጡ ከእንግዲህ ያለን እድል አንድና አንድ ብቻ ነው። እሱም አንገት ለአንገት መታናቅ ብቻ ነው። እንግዲህ አብይና አሜሪካ ባለስልጣኖች ለኢትዮጵያ የተውት ይህን የሞትና የሽረት እድል ብቻ ይመስለኛል። ከዚህ ውጭ አብይ ወልቃይትና ራያ የትግራይ ካልሆነች ሞቼ እገኛለሁ አንድም ቀን የአማራ ህዝብ የምድር ሲኦል ወደ ሆነች ወለጋን ምድር ያረገጠ ሰው በምን ሐሳቤ ምን ንቀት አማራ ቢኖረው ነው ወልቃይትና ራያን ለትግራይ ለመመለስ እንቅልፍ አጥቶ መከላከያው ከትግራይ ይውጣ ፋኖ ትጥቁ ይፍታ ወያኔ ተመልሳ እንዲሰፍር ይያለ መንገዱን እየጠረቀላቸው ሽር ጉድ ሲል ይያየን ነው። እንግዲህ አሁን ለኔ እየታየኝ ያለው ይህ መንግስት በአማራ ላይ ያለው ጥላቻ በዚሁ ከቀጠለ ወልቃይትና ራያ ጉዳይ ለአብይ ብልጽግናና ለተህነጎች የታሪክ መጨረሻቸው መኖር ወይም ያለመኖር መደምደሚያቸው ሊሆን ይሆናል ብዬ ገምታለሁ። ይሄንን ስል ተደጋጋሚ እንጂ አንድ ጊዜ የመለሰ ዜናዊ አባባል ትዝ አለኝ። በአንድ ወቅት ታዋቂ ናቸው ብሎ ለሚያምናቸው የትግራይ ተወላጆች ሰብስቦ እንዲብሏቸው ነበር። ፖለቲካ ተለዋጭ ስለሆነ ዛሬ እኛ የመንግስት ስለያዝን ስንመኘው ለነበረ የአማራ መሬቶች የኛ ነው ብለን ወደ ትግራይ ከለለናል። አማራ ይህን መሬት እንዳይጠይቅ በሁሉም መንገድ ይህንን ህዝብ ወገቡን ሰብረናል። ለማስተዋሻ የሆናቸውም ዘንድ በሚስጥር አንድ ከባርኔጣ የደፋ የገበሬ ሐውልትም በባህር ዳር ከተማ ሰርተናል እያለ ሰውየው ንግግሩ በመቀጠል እንዲህ ሲልም አስተነቀቃቸው። እኛ እየተጫወትን ያለው ጌም መብላት ብቻ ሳይሆን መበላትም ስላለ ነገ የአማራ ህዝብ ጊዜ አግኝቶ ደጋግሞ መሬቱን መልሱልኝ ያለለት መሬቱን መልሱና ከዚህ ህዝብ ጋር በሰላም ኑሩ አለዚያ የህወሓት ታሪክ በዛው ያበቃል ብሎ በህይወት በነበረበት ጊዜ መልስ መክሯቸው ነበር። ዳሩን ያደርጋል እነሱ ግራቸው ረጅም ስለነበረ ምክሩን ችላ ብለው ያኔ አገርሰን ስልጣን በእጃቸው በነበረ ጊዜ የዘረፉትን መጣን ያለሽ ሀብት ከውጭ ባልስታናት ጋራ በእኩል ስለተፈፈሉ ውሻ በበላበት ይቻላል እንዳል ሁሉ ዛሬ ኦነጎች ኦዴዶች ኦፌኮና ምዕራባውያን በሁሉም ደረጃ ራያና ወልቃይት የትግራይ አካል ነች ብለው ያምናሉ። ግፊቱና አድጋፉም እያደረጉ ናቸው። አብይ ወያኔ ውላጅ ነው ተብሎ ሲነገራችሁ አልሰማም ያላችሁ ሁሉ ረፉት። ያው አባትና ልጅ ሆነው አሸባሪው ኦነግ ወያኔን ከአሸባሪነት ነፃ አረግማቸው አለ። እሺ እነሱም ሆኑ እነዛ እንኳን ዛሬና ድሮም የድብቅ ወዳጆች የነበሩ ሲሆን የባዕዴኖቹ ምን ነካቸው ብሎ ሰው እስኪገርም ድረስ ያማራ ክልል ከምን ጊዜም በላይ በጠላት መከበቡን ይያዩ ህዝቡ በአንድ ልቡ ለትግል ይዘጋጅ ዘንድ ዘመነ ካሴን መጀመሪያ ፈቱልን በማለት ህዝቡ ደጋግሞ ቢጠይቅም ዘመነ ካሴ የብርሃኑን ጋነ የአብይ የአደራ እስረኛ ነው በማለት ለጸረ አማራ ኃይሎች ጆሮ ሰጥቶ ዘመነን አለመረቀቃቸው የሚያስከትለው ጦስና ሽንፈት ዛሬም ሆነ ነገ በአዴኖቹ የሚወቀሱበት በታሪክ ብቻ ላይሆን ይችላል። ምናልባትም ድንገት የሚነሳ ህዝባዊ ማዕበል ሁላቸውንም ጠራርጎ ሊወስታቸው ይችላል። በተለይ መንገድ በአዴኖች ግድ የላችሁም ቆም ብላችሁ የምትመሩትን ህዝብ አድምጡ የሚል ምክርና መልእክቶች ቢደርሳቸው መስማት አልፈልጋችሁም። እንግዲህ እኔ በግሌ ግን የህዝቡ ምክር ስሙ፣ ዘመነ ካሴን ፍቱ፣ ሌላው የኢትዮጵያ ሁሉ የእናንተን አቋምና አቅጣጫ ለማወቅ በጉጉት ላይ ነውና ሲሉ የነ መልእክት ያላኩልን አቶ መስንቆ ጉልማ ከኤድመንተን አልበርታ ካናዳ ናቸው።
ሰላም ፍኖተ ዴሞክራሲ የደብዳቤዎች አምድ ተከታታዮችና አቅራቢዎች እንደምን አላችሁ ይያልኩ በባካችሁን ደብዳቤ ለኢትዮጵያ ህዝብ ይድረሰው ብለው ከኢትዮጵያ ኦርቶዶክስ ታሪክ ማህደር አጀበሉልኝ ተብሎ የተላከውን ደብዳቤ እኔም ላካፍል ፈለኩ። ከአዲስ አበባ ኢትዮጵያ እድሜያል በገራቸው ጸረ ፋሽስቱ የሃይማኖት አባት ጀግናው አርበኛ አለቃ መርሻ ወልደ ማርያም እንደ አብይ አህመድ ግፈኞች በተነሱበትና የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንና ኢትዮጵያን ለማጥፋት በሚዘምቱበት ወቅት ስለናት ቤተክርስቲያናቸውና ስለሀገራቸው ሲሉ አረመኔዎችንና ፋሽስቶችን በመጋፈጥና በመፋለም ሰማዕትነትን የተቀበሉ የጥንት ኢትዮጵያ አርበኞች መካከል የኢትዮጵያ ጳጳሳትና ሊቃውንተ ቤተክርስቲያን ግንባር ቀደም ናቸው። የሩቁን ተተን የቅርቡን በሚወስድ እንኳን የአድዋ ሽንፈትን ለመበቀል ከ40 አመት በኋላ ተመልሶ በመምጣት ኢትዮጵያን የወረረውንና የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን በጠላትነት ፈርጆ ሊቃውንቶቿን የፈጀውንና ቤተክርስቲያኗን ለማጥፋት የተነሳውን የፋሽስቱን መሪ ቤኒቶ ሙሶሊኒን ተጋፍጠው ሰማዕት ከሆኑት የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ሊቃነ ጳጳሳት መካከል ወላይታ የተወለዱት ብፁዕ አቡነ ጴጥሮስና ደብረታቦር የተወለዱት ብፁዕ አቡነ ሚካኤል ቀዳሚዎቹ ነበሩ። ከዚህ በተጨማሪ እንደ አብይ አህመድ አይነት የኢትዮጵያ ኦርቶዶክስ ቤተክርስቲያንንና ኢትዮጵያን በመዶሻ ለማፍረስ ከተነሱ ግፈኞች ፋሽስቶች ጋር ተፋልመው ሰማዕት የሆኑ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ሊቃውንትም ነበሩ። በዚህ ረገድ በግንባር ቀደምትነት ከሚሰለፉት ሊቃውንተ ቤተክርስቲያን መካከል ሊቁ አለቃ መርሻ ወልደ ማርያም ቀዳሚው ናቸው። አለቃ መርሻ ወልደ ማርያም በ1862 ዓመተ ምህረት ጎጃም ደብረወርቅ የተወለዱ ሲሆን በተማሪ ቤት ከኖሩ በኋላ በቤተ ክህነት ሹመት እየተዘዋወሩ በማገልገል ላይ ሳሉ የካ ሚካኤል አስተዳዳሪ በነበሩበት ወቅት በተወለዱ በሰባ ዘመናቸው ፋሽስት የአድዋ ሽንፈቱን ለመበቀል በኢትዮጵያ ላይ ወረራ ሊፈጽም በመጣ ጊዜ ከአርበኞች ጋር አብረው ለመዝመት ፈልገው ልዝመት ብለው ቢጠይቁም የሰውነታቸው መሸምገል በግልጽ ይታይ ነበርና አብሬ ልዝመት የሚለው ጥያቄያቸው ተቀባይነት ባለማግኘቱ አዝነው ነበር። ኋላ ላይ ፋሽስት ማይጨው ላይ ድል አድርጎ ሚያዝያ 27 ቀን አዲስ አበባ ከገባ በኋላ ግን በጠላት መገዛትን በፍጹም መቀበል ስላልቻሉ ዱርቤቴ ብለው ካርበኞች ጋር ፋሽስትን ለመፋለም ዝግጅት በማድረግ ላይ እንዳሉ ተደረሰባቸው። በዚህ ጊዜ ማርሻል ባዶሊዮ ሐምሌ 10 ቀን 1928 ዓመተ ምህረት በሶስት የፋሽስት ሻለቆች የሚመራ የጠላት ጦር ወደ ቤታቸው ልኮ አዛውንቱን አለቃ መርሻል ትጠራለህ ብለው አስረው እንዲያቀርቡለትና እጅ አልሰጠም ብለው አሻፈረኝ ካሉ ግን ያለማመንታት አሰቃይተው እንዲገሏቸው ትእዛዝ ሰጠ። በዚህ ጊዜ ወደ በርሃ ለመውረድ ዝግጅት ያደርጉ የነበሩት አለቃ መርሻ ጣላት ቤታቸውን ከቦ ተጠራለህ ሲላቸው አብራዋቸው ለነበሩት ተከታዮቻቸው ደብቀው ካስቀመጡት ሽጉጥ አንዳንድ አድለው እንዲከላከሉ ትዕዛዝ ሰጡ። ይህን ካደረጉ በኋላ በቤታቸው ዙሪያ ጦርነት ሲጀመር ግማሹ የሳቸው ሰው ሲሸሽ ግማሹ ደግሞ አደፈጠ። በዚህ መሃል ጣላት ግቢያቸውን ሰብሮ ሊማርካቸው አለያም አሰቃይቶ ሊገርላቸው ሲገባ አለቃ መርሻ ግን በፋሽስት ከመማረክ እንዳባጉናና ማይጨው ተፋልመው ቀድመዋቸው እንደወደቁት ጀግኖች ለመዋል በመነሳት ተምሮ ተምሮ ካልሰበሰቡት እንዴት ያሳዝናል ሲባክን ዕውቀት ወግጅልኝ ድጓ ወግጅልኝ ቅኔ ወንዶች በዋሉበት እውላለሁ እኔ ብለው መስዋዕትነትን ተቀበሉ። ለጀግናው አርበኛ አለቃ መርሻ በወቅቱ ከተገጠሙ የመታሰቢያ ግጥሞች መካከል የሚከተሉት ይገኙበታል። አለቃ መርሻ አይፈራም እጁ ጣላት ሲጋበዝ እንደወዳጁ ገስግሰው ሄደው እንደጎመጁ በሽጉጥ ጠርሙስ አንዳንዱን ፈጁ። መርሻ ቢያጠጣው የሽጉጥ ጠላን ወዲያው ወደቀ ግብዙ ጣሊያን። አሁን ላይ እውን መስዋዕት የሚሆኑ መነኮሳት አሉ?
ሰላም ፍኖቶች እንደምን ሰንብታችኋል? የአማራ ህዝብ ላይ የሚወርደው ዘር ተኮር ጭፍጨፋና ከጭፍጨፋው ቀጥሎ ያለው የሁሉ ሰው ዝምታ በተለይ የአማራው የራስ ዝምታ በታሪክ የምናርፍበት ተግባር ሆኗል። አገዛዙና ግብራብሮቹ ምንም እንዳልተፈጠረ ባሽበረቀ ፓርክ ላይ የንጉስራት እየበሉ ሰላሳ መክፈት መዝጋት በኢትዮጵያ ላይ ብቻ የሚከናወን አስደናቂ ነገር ነው። የኛ ስም እንዲህ ያለ የሆነው ድፍን 5 አመት ሙሉ በሚያልቀው ህዝብ ቦታ ራሱን አስቀምጦ የሚሞግተው ሰው ቁጥር እጅግ በጣም አናሳ ስለሆነ ነው። በወለጋ በቤሻንጉል ጉምዝ ጉራ ፈርዳ ስለሚታረደው አዲስ አበባ አትገባም ተብሎ ከመኪና ወርዶ ሜዳ ላይ ለሚበተነው ቄስ መነኩሴ ሳይል በጥፊም በጥይትም ስለሚታመሰውና ስለሚመተው ውርደት በላዩ ላይ ስለሆነው ህዝባችሁ የምትሞግቱት ለምንድነው ሲባሉ በቀጥታ የሚጠየቁ የአማራ ሊቃን ምሁራን ባላብቶች የሚመልሱት መልስ ተመሳሳይ መልስ ነው። ይህም ልጆቻችንን እናሳድግበት የሚል። እዚህ ለመቀጥቃዛ መልስ ውስጥ ግዙፍ ራስ ወዳድነት አለ። የእኔ ወላጅነት በልጆቻቸው ሁለት አይን ፊት ከሚያልቁ ወላጆች ወላጅነት በለጥ ያለ ነው። የልጆች ልጅነትም እንዲሁ እነዛ ጫካ ውስጥ ወላጅ አልባ ከሆኑ ህፃናት ልጆች በለጥ ያለ ልጅነት ነው የሚል። ለማንኛውም የትኛውም ለሀገሩ የሚታገል ሁሉ ልጆች አሉት። ሁሉም ልጅ እኩል ወላጆቹን ይፈልጋል ይወዳል። ሁሉም ወላጅ እኩል ልጆቹን ይወዳል ይፈልጋል። ልጅነቱ እንደታጋዩ ያለው ወላጅነት የእርሱ ልጆች የሚፈልጉት የወላጅነት እንክብካቤ ያገኙት የትምህርት ዕድል የሚለብሱት ንጹህ ልብስና የላመ የጣመ ምግብ ለሁሉም የሰው ልጆች የሚገባ ሰብአዊ መብት መሆኑን የተረዳ ሻገር ያለ ወላጅነት መሆኑ ነው። እንዲህ ያለው ማንነት ነው አርበኛውን በማይጨክነው በልጅ አስጨክኖ እስር ቤት አስወረወረው። ታጋይ ፋኖችን አሳስሮ የሚቀመጥ ትዕግስት አልቋል። በአማራ ላይ ዘግናኝ የዘር ጭፍጨፋ የፈጸመውን ወያኔን ከሽብርተኝነት መዝገብ ፍቃህ አማራን አከርካሪውን ሰብረነዋል ያለውን አባይ ስብሃትን ከስር ለቀህ ሲያበቃ ታጋይ ፋኖችን እስር ቤት የምታሰቃይበት ምንም ምክንያት የለም። ሀጫሉን የገደለው ነፍጠኛው ነው በማስባል አማሮችን ያስጨፈጨፉትን ባለ ሚንጨው ጀዋርና በቀለ ገለባን በነፃ አሰናብተህ ሲያበቃ የአማራ ፋኖን አስራ የምታሰቃይበት የስራፍጭ ቅንጣት ታህል ምክንያት የለህም እንበለው። አማራ እንደ አንድ ቃል ተናጋሪ እንደ አንድ ልብ መካሪ ሆኖ ይህን ዘመን እንዲሻገር ከተፈለገ ተገዶ ነፍጡን የሚያነሳበት የዘመን እጥፋት ላይ ይገኛል። በየእስር ቤቱ የታጎሩ ፋኖችና ልዩ ኃይሎችን ታግሎ ማስለቀቅ ቀዳሚው ተግባር መሆን አለበት። ታሪክ በስክሪፕቶ ቀለም ብቻ ሳይሆን እንደ አደዋ በባሩ ደርሳስ ደመቅ ተደርጎ ይጻፋል ሲል ያየራር ከአዲስ አበባ ቤተል መልእክቱን ቋጭቷል።
በኢያፓ የፍኖተ ዲሞክራሲ አንድነት ሬዲዮ ድምጽ አድማጮችና የሬዲዮ ዝግጅት ክፍል ሰራተኞች በሙሉ ሰላምና ጤና ለሁላችሁ ይሁን። የዛሬ አስተያየቴ እስከመቼ ለኢትዮጵያ የሚሰሩ ሀቀኛ ዜጎች አደጋ ላይ ሲወድቁ ዝም ብለን እናያለን የሚል ነው። ውድ ወገኖቼ፣ ለዛሬ አስተያየቴ መነሻ ምክንያት የሆነኝ የሙያ አጋሬ በሆነው የታሪክ መምህር ታዬ ቦጋለ ላይ የዘረኛው አብይና አገዛዙ ያደረሳቸው ድብደባ ነው። መምርታዬ በቅርቡ በንግል ቦረና ህዝብ ላይ በደረሰው ረሃብ ምክንያት ከሀገርና ከህዝብ ወዳድ ኢትዮጵያውያን ያሰባሰቡትን ገንዘብ ለህዝብ ለማድረስ እንቅስቃሴ በማድረጋቸው ሀገሪቱ ውስጥ በአማራ ወገን ህዝባችን ላይ የደረሰውን ግድያ፣ መፈናቀልና ማፈናቀልን፣ እስርን፣ የእንቅስቃሴ ገደብን፣ በአዲስ አበባ ህዝብ ላይ እየተፈጸመ ያለውን የእህል ምግብ ክልከላን በመቃወማቸው አስረው ደብድበዋቸዋል። ከሚታዩ የውጭ አካላት ላይ በተለይ አይናቸው ላይ ከባድ ጉዳት አድርሰዋል። በማይታዩ የሰውነት አካላት የደረሰው ጥቃት ብዙ ሊሆን ይችላል። ይግፍ የተፈጸመው ልጃቸውን ከትምህርት ቤት ተቀብለው ወደ ቤታቸው በሚወስዱበት ወቅት ከልጃቸው ለይተው በልጃቸውም ላይ ሽብር፣ የደህንነት ስጋትና የአእምሮ ጭንቀት ፈጥረው በወሰዱ የደህንነት ሰዎች ነው። ድንቄም ደህንነት የህዝብ ጸሮች መልከጥፉን በስም ይደግፉ የሚባለው የዚህ አይነት ተግባርን ነው። በሌላ ጋዜጠኛ ላይም ድብደባ ተፈጽሟል። ከዚህ በፊትም አገራቸውን በሚወዱ የህዝብ ክፍሎችና በሌላው ህዝብ ላይ ከፍተኛ ግፍ ፈጽመዋል። የኢትዮጵያ መከታ በሆኑ ማህበራዊ ሚዲያ ወገኖች ላይ ተጨማሪ እስርና አፈና ለማካሄድ እንቅስቃሴ በማድረግ ላይ ናቸው። ራያንና ወልቃይትን ከወያኔ ጋር በጋራ ለማጥቃት እየተዘጋጁም ነው። መከላከያ ሰራዊቱ ከባድ የጦር መሳሪያዎችን ለወያኔ በማስረከብ ከትግራይና ከአማራ ክልሎች እየወጣ ነው። ከዚህም አልፎ በሰሜንና በደቡብ ሱዳን አገሪቱን አሶርሮ ዝም ብሏል። ጦሩን በወያኔ ጊዜ ይደረግ እንደነበረው ለስልጣኑ ማስጠበቂያ ለማድረግ በህዝብ ላይ የፈለገውን ግፍ ለመፈጸምና ከህዝብ ለመነጠል እንዲመቸው ከ33 በላይ የተለያዩ የጦር ክፍሎችን የሚመሩ ከፍተኛ የጦር ማዕረጎችን ከፊልድ ማርሻል እስከ ብርጋዴር ጀነራል ድረስ ከኦሮሚያ ክልል ብቻ ሹመት ሰጥቷል። ይህ ማለት ፍጹም ዘረኝነት፣ ሌላውን ህዝብ መናቅና አምባገነንነት ነው። ኮሎኔሉና ከኮሎኔል በታች ያሉ መኮንኖችና ተራ ወታደሮች ይህን ያብይ ነውር ተግባር ተረድተው አገራቸውን ለማዳን ከህዝብ ጎን መቆም ይገባቸዋል። እኛ ኢትዮጵያውያን ለዚህ ህዝብ ስርዓት በማወቅም ሆነ ባለማወቅ ተሳስተን በመደገፍ ቆይተናል። እስከመቼ ለህዝብ የቆሙ ልጆች የሃፓ መሪዎችና አባላቱ፣ ባልደራስ መሪዎችና አባላቱ፣ ፋኖ መሪዎችና አባላቱ ሲገደሉ፣ ሲደበደቡ፣ ሲታሰሩ፣ ሲታፈኑ ዝም እንላለን? አረ ነግበኔ እንበል። በውድ የኢትዮጵያ ልጅ በመምርታ የቦጋለ የደረሰው ጥቃት የሁላችንም ጥቃት ነው። ለኢትዮጵያ ለሚሰሩ ወገኖች ላይ የደረሰ ያለ ግፍ ነው። ባይከዳኝ ገብረ መድህን ኢትዮጵያ አገሬ ሞኝነሽ ተላላ የሞተልሽ ቀርቶ የገደለሽ በላ እንዳሉት ነው። የአብይ የመድሎ ስርዓት እንዴት ነጻ እንሆን? በመጀመሪያ የኢትዮጵያ 700 ሺህ መምህራን በአገራችን መምርታ የቦጋለና ሌሎች የህዝብ ወገን የሆኑ የህብረተሰብ ክፍሎች ላይ የሚፈጸመውን ሰብአዊ መብት ጥሰትን በመቃወም እንዴት ዝም እንላለን? በ1966 ዓመተ ምህረት የትግሉ ፋና ወጊዎች እንደሆንን በዶክተር እሸቱ ጮሌና በሌሎች ወቅት አጋዮች አማካኝነት የአዲስ አበባ ዩኒቨርሲቲ ተማሪዎችን አደራጅ በሚል መመሪያ የተጀመረው የድርጅት ሥራ በዶክተር ታዬ ወልደ ሰማያት መሪነት ከወያኔ ሸምቅቆ ተርፎ በነጻነት ተደራጅቶ የነበረው ኢመማ ዛሬ በተለጣፊዎች እጅ ባለበትና መምህራን የደሞዝ ጭማሪና የኑሮ ውድነት በሚሰቃዩበት እና ከምንም በላይ የምንወደው አገራችን በጠባብ ዘረኞች በወደቀችበት በአሁኑ ወቅት ለኛ መደራጀት ከባድ አይደለምና ተደራጅተን ለትግል እንነሳ። የሥራ ማቆም አድማ በማድረግ አብይንና አገዛዙን ከስልጣኑ ለማውረድ እንስራ። ከኢትዮጵያ ላባደሮች፣ ገበሬዎች፣ ወጣቶች፣ ሴቶችና ሌሎች አገሪቱ ውስጥ ተደራጅተው የሚገኙ ቡድኖችን በማስተባበር ህዝባዊ አመጽ ለማካሄድ ቆርጦ መታገል። በዚህም መንገድ በአገራችን በሽግግር ሂደት በሽግግር ወቅት ጉባኤ በሚመሰረት የሽግግር መንግስትና በመጨረሻ በህዝብ ወሳኝ ድምጽ ለሚመሰረት ቋሚ የህዝብ መንግስት ምስረታ እንታገል። ከዚያን ጊዜ በኋላ ብቻ ነው በወዱ አገራችን ኢትዮጵያ የህዝብ ሰብአዊና ዲሞክራሲያዊ መብቶች የሚከበሩት፣ ሰላምና ደህንነትም የሚኖረው። ለአማራና ለኢትዮጵያ ህዝብ አገልግሎት የሰጠውንና እየሰጠ ያለውን ፋኖን እንደግፍ። ፋኖ ተሰማራ ለአማራ ህዝብ የድል ችቦ ልታበራ ፋኖ ተሰማራ ለኢትዮጵያ ህዝብ የድል ችቦ ልታበራ ድል የህዝብ ነው ህዝብ ኃያል ነው ዝም ማንበል አውነተኛውን ከተመሰረተበት ጊዜ ጀምሮ ለኢትዮጵያና ለህዝቡ ሰብአዊና ዲሞክራሲያዊ መብት መከበር ለህዝባዊ መንግስት መስረታና ለህግ የበላይነት መኖር የሚታገለውን ኢህአፓን እንደደግፍ እንርዳ እንቀላቀል ሲሉ ዳዊት ዙጌቦ ከዝዋይ ደብደቤቸውን አጠናቀዋል።
ሰላም ጤና ይስጥልን ኢትዮጵያውያን እንደምን ሰንብታችኋል? ካሁን በኋላ ተበደለን ማለት አይችልም ተወቃሽ እንጂ ወቃሽም ሆነም አይችልም እነዚህ ተረኛ በርተኛ ጠባባይሎች በሐሰት ተደረገብን የሚሉት ጥፍ ድርብ ያደረጉ በአደባባይ የፈጸሙት ይገኛል። በሐሰት አጽሜሊክን የሚወቅስበትን ጥፍ ድርብ አድርገው በእውኑ ሰርተታል። የራስ አስተዳደር ፌደራሊዝምን ፈልጋለን ይላሉ ጻፍላቂ ተስፋፊ ሆነው አፋንን ኖረን ይላሉ አፋኝ ሆነው ካሁን በኋላ ስለ ፍትህ ማውራት አይችሉም ፍትህ ተጫውተውበታል። ካሁን በኋላ ስለ ህግ ዲሞክራሲ ማውራት አይችሉም እስኪ በቃቸው ዲሞክራሲን በመግፈፍና ሰብአዊነት በሌለው መልኩ ህዝብን በድለዋል በደል ተፈጸመብን ይላሉ በየአይነቱ በደል ሲፈጽሙ የሚውሉ ሆነዋል። የኦሮሞ ህዝብ ላይ ደረሰ የሚሉት ኦሮሞን ወከልን ብለው እየፈጸሙት ይገኛል። ኢትዮጵያዊ አቋም እስከያዘ ድረስ በኦሮሞ ህዝብ ላይም አይመለሱም። ይህን ነውረኛ ቀድሞ ማስቆም ያለበት የኦሮሞ ህዝብ ጉዳይ ያገባኛል የሚል ነው። በሐሰት ትርክት የተጋነነው በላይ በደል በዚህ ዘመን እየፈጸሙት ነው። መንግስትነት መልመድ አቀፋቸው የድርየውን መንገድ ገፍተው ይሄዳውበታል። አላወቁበትም አለማወቅን ፍራት አድርገውታል። በቀልተኝነት ጥላቻና ጭካኔን ለብሰው መንግስት እንሆናለን እያሉ እየጣሩ ነው። ይህችን ሀገር አገኘናት የህዝብ እጃችን ላይ ገባ ብለው ለጭካኔ እየቋመጡ ነው። አፈናን ጀብድ ጭካኔን ስኬት ነውርን ጀግነት አድርገውታል። ባስቸኳይ ካልቆመ ታሪክ የማይፈቀው አሳፋሪ ታሪክ የሚሸከሙት ለምስኪን ኦሮሞ ነው። ቀጣይ ሺህ አመታት የሚመዘዙ በሐሰት ትርክት ሳይሆን በመረጃ የሚቀርቡ ነውሮችን በህዝብ ስም እየፈጸሙ ይገኛል። በሐሰት ትርክት ለ150 አመት ተበደልን ይላሉ ምንም ማስረጃና መረጃ በሌለው ሁኔታ ህዝብን ይጨቁናሉ። በ5 አመት እጥፍ ድርብ አድርገው ግን የፈጸሙት በደል በመረጃና በማስረጃ ተደግፈው ቁልጭ ተደርጎ ተቀምጧል። ሰምተው እየተወኑት እየተውት ካልሆነ በስተቀር ኢትዮጵያውያን ከያካባዩ ተንገሽግሽዋል። ወያኔ ከሽብርተኝነት መሰረዝ የለበትም የሚል አቋም ሲንጸባረቅ ተሰምቷል። ከመረ ከሀገር ጥቅም አንጻር እንጂማ ወያኔ ለውጭን በሽብር ፈራጅ እያለ አሸባሪ ብሎ ሊይዝ ሲመጣ ቅስሙን ሰብሮት ወደ መቀሌ እንዲሸሽ አድርጎታል። ኢትዮጵያዊ በኢትዮጵያዊነት የማይደራደር የቁርጥ ቀን ልጅ ሆኖ ተሰልፎ ወያኔን አደብ ያስገዛበትን ዘመን መርሳት አይቻልም። መከላከያ ሰራዊቱን መስቶት ከ80% በላይ የሆነውን ያገር ከባድ መሳሪያ ይዞ ወደ አዲስ አበባ ገሰግሳለሁ ብሎ ሲያስብ ገርፎ ክላሽ በቀሚስ ቀይሮ እንዲለብስ ያደረገው የኢትዮጵያ አርበኛ ህዝባዊ መከላከያ የሚባለው ፋኖ ነው። አሸባሪ ተብሎ ተፈረጆ የዓለም ሚዲያ ሀገር ውስጥ ተላላኪ ወዘተ አዲስ አበባ ሊገባ ነው ይላል የዘገበለትና ያገዘው አዲስ አበባ እንደ ሰባተኛው ሰማይ እንዲርቀው ያደረገው ይህ ህዝባዊ ኃይል ነው። ከዛም ሌላ ወረርሽ ሲጀምር አማራ ወገኔ ነው ፋኖ ዘመዴ ነው ልዩ ኃይል ጋር ጠብ የለኝም ሚሊሻው ደስ ይለኛል የሚል ፕሮፓጋንዳውን በግድ እስኪለቅ ድረስ እንዲገረፍ ተደርጓል። ዛሬ ወያኔ የበደለው በደል ያጠፋው ጥፋት ፍርድ ሳይሰጥበትና ለፍትህ ሳይቆም ለምን ከሽብርተኝነት ይፋቃል የሚለውን ጅማ አገዛዙ የወያኔ የግብር ልጅ ሆኖ ይያለ ዛሬም ትላንትም ኦህዴድ ብልጽግና ተብየው አገዛዝና ወያኔ ኦነግ ሆነው እንዳንድ ቃል ተናጋሪ እንዳንድ ልብ መካሪ ሆነው እየሰሩ እንደሆነ በግልጽ ሲታየ ከረመ ጋር ነው። ከዛም ሌላ ወረራ ሲጀምር ነገም ቀጣይም ይሁሉ ነገር ተጠናክሮ ሲቀጥል ህዝብ ሆ ብሎ አገዛዙና ወያኔን ለይቶ ሳይ በአንድ እግር መታገል እንዳለበት ልብ ሊባል ይገባል። አሸባሪ ተብሎ ሳይባልም አማራው ተነ ወያኔን አይቀጡ ቁጣ አስቀጥቶት ፍረጃው ተነሳ ማልተነሳ ማሆንም ትንኮሳ ከጀመረ የሚገጥመው የባሰ እንደሆነ ያውቃል። ከሽብር መነሳት የለበትም የሚለው በመክንያት እንጂ በስጋት እንዳልሆነ ይታወቅ ግድ ነው። አማራ ወያኔ ልብስ በፓርላማ አሸባሪ በሚልበት ወቅትም በፓርላማ አሸባሪ ተብሎም ሰራዊቱን ጨርሻለሁ ማንንም አያቆመኝም ብሎ ባለስልጣናት ከሀገር ሊፈረጥጡ ነው እየተባለም ፈርቶት ሰንፎለት አያውቅም። የሀገር መከላከያ ሰራዊት ይህን ልብ ይላል ሊል ይገባል። ትላንትና ወያኔ መከላከያን ከድቶ ጨፍጭፎ ባሰቃቂ ሁኔታ እንዳልነበሩ ያደረገን አካል ዛሬ የኢትዮጵያ ትልቅ ስልጣን ወንበር መስጠት ምን ያህል አስቀያሚ እንደሆነ የሀገር መከላከያ ሰራዊት ያገዛዙን ቁርሾ ልብ ሊል ይገባል። አማራ ወያኔ ሌሎችን የወያኔ ትንኮሳና ሌላ ጸረ አማራ እንቅስቃሴ እንደገና እንደብረት የምናጠናከርበት እንጂ ራስ ምታት ሆኖብን በስጋት የምንኖርበት የሚመስለው ካለ የቅርብ ታሪኮችን የዘነጋ ነው። አይደለም ማዋቂው እረኛው ሳይቀር ወደ ጦርነት ይሄዳለው ይያለ የተቸገርንበት ወቅትም እንደነበር ልብ ይሏል። አደንዛዥ ተጠቅሞ የዓለም ሚዲያ ጅቦት ሰርጎ ገባ አግዝወትም የሽራ ፖለቲካን ተጠቅሞ አማራን ከመለመን እንዳልዳን እናውቃለን። ይህ ከጥቂት ወራት በፊት የነበረ ታሪክ ነው። የለመና መገለጫዎቹን ማየት በቂ ነው። በወያኔ የስልጣን ዘመን የሬድዋን እናት ታስረው እንደነበር ግልጽ ነው። ቀጠረኛው ሬድዋን ሁሴን ታሪኩ ይህ ነው። ፖሊስ ግን 53 መሬት ካርታ በሬድዋን ሁሴን እናት ስም በሙስና ተይዞ አግኝቶ ነበር። ይህ በእናቱ ብቻ ነው። በዘመድ አዝማድ የያዘው ሬድዋን ሰፈር የሚባል ነበር አንድ ከተማ ማለት ነው። ታዲያ ይህ ሰው በወያኔ ስልጣን የራሱን ክፍለ ከተማ ሊመሰረት ምንም ያልቀረው ሰው በኦዴድ አገዛዝ ዘመን ወደ ኤርትራ በአምባሳደርነት ይላካል። ሻቢያ ደግሞ የወያኔን አፈቀላጤ አልቀበልም ብላ አንድ ዓመት ሙሉ ውቅና ሳትሰጠው ዝም ብሎ ከረመ። ኤርትራ ስለነቃችበት ተኮርፎ ነበር። የሰላም ስምምነቱ ሲመጣ ከተማ እንዲዘርፍ ካደረጉት ሰዎች ጋር መታረቅ ለሱ እጅግ አስደሳች ነበር። ይህ የሰሞኑ ክስተት ነው። በስምምነቱ ወቅት ከነጌታቸው ረዳ ጋር አንድ ሆቴል ሲዝናና እንደነበር ይታወቃል። ዛሬ የወያኔ ፍረጃ ሲነሳ እንደ ሬድዋን የተደሰተ የለም። ወያኔ በጦርነት ወቅት አዲስ አበባ ቢገባ የተሻለ ስልጣን ሊሰጣቸው ከሚችላቸው ሰዎች መካከል አንዱ ሬድዋን ሁሴን ነው። ሬድዋን ሁሴን የፖለቲካ ተሳትፎውን የጀመረው የተቃዋሚ ፓርቲ ስም ነው። በተቃዋሚ ስም ሰርጎ ገብ ሆኖ ከሰራ በኋላ ስራውን ሲጨርስ ደግሞ ፓርቲውን አፍርሶ ኢህአዴግን ተቀላቀለ። ምክንያቱም በወያኔ ዘመን ክፍለ ከተማ የሚያህል መሬት ዘርፏል። በእናቱ ስም ብቻ 53 የታወቀ ካርታ አለው። ለዛም ነው ዛሬ ደስተኛ የሆነው። በውስጥ አርበኝነት ሰሰረው የነበረው ውጤት አመጣ ብሎ ያምናል። የደህንነት አማካሪ ተብሎ መረጃ ከስር ከስር እየሰጣቸው ስራዊቱን ያስመጣው ሬድዋን በሰላም ስምምነቱም ሆነ በፓርላማው ክፍለ ከተማ ሲዘርፍ ዝም ብሎ ላሉት አስመራ ላይ ኤጀንት ሊያደርጉት ሲሞክሩ ኤርትራ ነቅታ አዲስ አበባ ላይ ሆኖ ለሰራቸው የቀድሞ አለቆቹ የእስራኤልን ውጤት ነው ለማለት ጊዜ አግኝቷል። አንድ ቀን እንዴት ሰራዊቱን እንዳስመተው ዳጎስ ያለ መጽሐፍ እንደሚከተል ተስፋ እናደርጋለን። ሬድዋን የወያኔ ከሽብር መነሳት የተቃወሙትንም የፓርላማ አባላት ብቻ ሳይሆን ህዝብን ለማሸማቀቅ ምን ሲናገር እንደዋለ ተሰምቷል። በዚህ ወቅት መቀሌ ያሉ አለቆች ለማለት የማይደፍሩትን ጭምር ተናግሯል። እንደዚህ አይነት ምድር ለመሸከም የማትችለው የግስግስ የሰራ ዘራፊዎችን አደባባይ ላይ ጉሮሯቸውን አንቆ ማጋለጥ ለፍርድ ማቅረብ ከህዝብ ይጠበቃል በማለት መልእክቱን የቋጨልን ነፍጠኛው ከባሌ ነበር።
አድማጮቻችን የደብዳቤዎች አምድ ፕሮግራማችን በዚሁ ይተካለላል። ሳምንት አርብ እስከምንገናኝ ደህና ቆዩን።